በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአባቶቻችን አምላክ እግዚአብሔር ሆይ የተመሰገንህ ሁን። ለዘላለሙ ስምህ ከፍ ከፍ ይበል። የተቀደሰውና የተከበረው ስምህ የተመሰገነ ይሁን። ወላዲተ አምላክ ቅድስት ድንግል ማርያም ሆይ ፈጽሞ ሊወሰን የማይችለው አምላካችንን መድኃኒታችን ጌታችን ኢየሱስ ክርስቶስ በፈቃዱ ከአንቺ ሥጋን ስለ ለበሰ ትውልድ ሁሉ ያመስግኑሽ ከፍ ከፍም ያደርጉሽ። የተወደዳችሁ የእግዚአብሔር ቤተሰቦች፣ በአገር ውስጥና ከአገራችሁ ውጭ የምትኖሩ፣ በተለያየ ሥራና ትምህርት ወይም በጉዞ ላይ እያላችሁ ይህን ቃል ለምታዳምጡ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። በቤተ ክርስቲያናችን የሉጡርጊያ ዘመን አቆጣጠር መሠረት አሁን ያለንበት የአስተምህሮ የስብከት ዘመን ሰንበት፣ ይህ ዛሬ የምናከብረው እሁድ ብርሃን ተብሎ ይጠራል። በዛሬው ቀን የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለው ነው። ይህንን አስተምሮ ከመጀመራችን በፊት በቤታችሁ ያላችሁና ቅዱስ መጽሐፍ ባጠገባችሁ ያለ የዮሐንስ ወንጌልን ምዕራፍ 1ን ከፍታችሁ ከእኔ ጋር አብረን እናነበዋለን። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህች ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበረ። እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን። ዮሐንስም ከእኔ በኋላ የሚመጣው ከእኔ በፊት ስለ ነበረ ከእኔ ይልቃል ብዬ መሰክርሁለት እርሱ ነው በማለት ጮኾ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። የተወደዳችሁ የክርስቶስ ወዳጆች፣ በዛሬው አስተምሯችን እንደ መሪ ቃል እንደ መሪ ሐሳብ የምንወስደው አንድ ጥቅስ አለ። አሁን ካዳመጥነው ወንጌል ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ዮሐንስ 1:11 ቀደም ብለን እንዳልነው ይህ ሰንበት ብርሃን ተብሎ ይጠራል ብለናል። ይህም የዓለም ብርሃን መለኮታዊው ብርሃን በጨለማ ውስጥ የሚያበራው እውነተኛው ብርሃን ብርሃን ዘበአማን የሆነው ክርስቶስ የሚሰበክበት የሚታወጅበት ሰንበት ነው። ነቢያት ያወጁለት አበው ቀደምት በተስፋና በእምነት በሱባኤ የጠበቁት ብርሃን፣ ቅዱስ ጳውሎስም ለገላትያ ክርስቲያኖች በጻፈው መልእክቱ ዘመኑ በደረሰ ጊዜ አዳኝ የሆነው ብርሃን ወደ ወገኖቹ መጣ። ገላትያ 4:5 ላይ ነው ቅዱስ ጳውሎስ ዘመኑ በደረሰ ጊዜ፣ እግዚአብሔር በፈቀደ ጊዜ ይህ ብርሃን፣ ይህ ይጠበቅ የነበረው ብርሃን፣ ይህ የሰዎችን ጨለማ የሚያበራ ብርሃን፣ ይህ የሰዎችን እንቆቅልሽ የሚፈታ ብርሃን ወደ ወገኖቹ መጣ። በኃጢአት ወደ ጠፉት መጣ። ያድናቸው ዘንድ መጣ። ከስራታቸው ይፈታቸው ዘንድ መጣ። ፍርዳቸውን ሊሽር ሞታቸውን በሞቱ ሊገድል ይከሳቸው የነበረውን ሊያሳፍር ብርሃን ሆኖ መጣ። የነፍስና የህሊና ጨለማ የወረራቸውን ፍጡራንን ከዚህ ነፃ አውጥቶ መንፈሳዊውን ብርሃን ሊሰጣቸው መጣ። ይህንኑ ነው ዮሐንስም ቀደም ብሎ ያውጀውና ይመሰክረው የነበረው። በበረሃ እየጮኸ ከኔ በኋላ የሚመጣው ከኔ ይበልጣል የሚለው የነበረው ክርስቶስ፣ እኔ አዋጅ ነጋሪ ነኝ፣ እኔ ድምፅ ብቻ ነኝ፣ ከኔ በኋላ የሚመጣው እርሱ እውነተኛ ብርሃን ነው። እኔ በውሃ አጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ መሰከረ ቅዱስ ዮሐንስ መጥምቅ። ይህንን ሊነግረን ነው መጥምቁ ዮሐንስ የመጣው። ይህንን መልካም ዜና ሊያበስረን ነው። ያ ትጠብቁት የነበረው የመጣ ነውና ልባችሁን አዘጋጁ። ይህ ብርሃን ቅዱስ ጴጥሮስም ወደ በኋላ ላይ ወደ ልባችን እንድናስገባው የሚያስተምረን ነው። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 19 ላይ የሰውን ልቦና የሚያበራ የንጋት ኮከብ ይለዋል። ድንቅ አባባል። የንጋት ኮከብ። ንጋት ላይ ብርሃን ማየት እንጀምራለን። ንጋት ላይ አዲስ ሕይወት ይጀምራል። ንጋት ላይ እቅድ ሁሉ መስመር እየያዘ መከናወን ይጀምራል። የንጋት ኮከብ ተስፋ አብሳሪ ነው። የንጋት ኮከብ አዲስ ነገር ይዞ የሚመጣ ነው። የእኛ የንጋት ኮከባችን እንግዲህ ብርሃን የሆነው አዳኝ የሆነው ክርስቶስ ነው። ይህ ብርሃን ግን ምን ያህል ተቀባይነት አገኘ ነው መሠረታዊ ጥያቄያችን። ማን ወደ ሕይወቱ አስገባው? ማንስ ጨለማው እንዲበራለት ይህንን ብርሃን በመሻት በአምላኩ ፊት ተንበረከከ? ማንስ ለዚህ ብርሃን ወገናዊነቱን አሳየ? የዚህ ሰንበት መሪ ቃል ቅድም እንዳልነው ወደ ወገኖቹ መጣ የሚለው ነው። መልስ መስጠትን ብቻ ሳይሆን የእምነት አቋማችንን እንድናስተካክል ይጠራናል። ይሄ መሪ ቃል ወደ ወገኖቹ መጣ። እነማን ናቸው ወገኖቹ? ይህን ያህል እምነት የተጣለባቸው ይህ ክብር የተሰጣቸው የክርስቶስ ወገን ለመባል ማን ናቸው እነዚህ ሰዎች? የትኛው ቡድን ነው? የትኛው የህብረተሰብ ክፍል ነው? ምናልባት በእውቀት የላቁት ይሆን የክርስቶስ ወገኖች? ምናልባት በሥልጣን ከፍ ያሉና በሀብታቸው ብዛት ዓለም በልዩ መዝገብ ያሰፈረቻቸው ይሆኑ? ምናልባት በሁሉም የመገናኛ ብዙሃን ቀን ከሌሊት 24 ሰዓት የሚወራላቸው ይሆኑ እነዚህ ትክክለኛ የእግዚአብሔር ወዳጆች? እኔ ከባለሥልጣንም ከሀብታምም ስማቸው ሁሌ ከሚጠራውም ጋር ጠብ የለኝም። ግን የክርስቶስ ወገን ሊያስብል የሚችለው መመዘኛው ምንድን ነው? መስፈርቱ ምንድን ነው? ወደ ወገኖቹ መጣ ይለናል ወንጌሉ። ስለዚህ እነማን ናቸው ወገኖቹ? የሃይማኖት መሪዎች ናቸው? የሕግ አዋቂዎች ናቸው? መጽሐፍ የክርስቶስን ወገኖች በልዩ ስም ነው የሚጠራቸው። በልዩ ስም ታናናሽ ብሎ ነው። ይህ ዓለም ታናሽ ያለው በእግዚአብሔር ፊት ግን ታላቅ ነው። ቅዱስ ሉቃስ በወንጌሉ የክርስቶስን አንድ የገባውን ቃል ኪዳን ለእነዚህ ለታናናሾች ለአነስተኛው መንጋ ጥሩ አድርጎ አስቀምጦታል። እናንተ አነስተኛ መንጋ የሆናችሁ መንግሥትን ሊሰጣችሁ የአባታችሁ መልካም ፈቃድ ነውና አትፍሩ ይላል። አትፍሩ ሉቃስ 12:32 ላይ መጽሐፍ እንደገና ታናናሽ ብሎ የሚጠራቸው በመንፈስም በልባቸውም ትሑት የሆኑትን ነው። ለዚህ ምሳሌ የምትሆንን ቅድስት ድንግል ማርያም ናት። ሉቃስ ወንጌል አሁንም ምዕራፍ 1:38 ላይ ያነበባችሁ እንደሆነ እነሆኝ የእግዚአብሔር ባሪያ፣ እነሆኝ የእግዚአብሔር አገልጋይ ነኝ፣ አንተ እንዳልከው ይሆንልኝ። ይህ ትሕትናዋ፣ ይህ ታናሽነቷ የእግዚአብሔር ወዳጅ ብቻ ሳትሆን የእግዚአብሔር የማዳን ዕቅድ ቀጥተኛ ተሳታፊ እንድትሆን አድርጓታል። ስለዚህ አነስተኛ ተብሎ የተጠራው መንጋ እርሱ ታላቅ የእግዚአብሔር ሰራዊት ነው። በእግዚአብሔር ፊት የከበረ ነው። ምክንያቱም መንግስተ ሰማይን ለመውረስ ቃል ተገብቶለታልና። የኢየሱስ ክርስቶስ ወገኖች እርሱን በቅልብ የሚፈልጉት ናቸው። በቅን ልብ፣ ባልተከፋፈለ ልብ፣ በእምነት በጸና ልብ ይሆንልኛል፣ ይደረግልኛል ብለው ራሳቸውን ሁሉ ጊዜ በእግዚአብሔር ፊት ከማቅረብ የማይቦዝኑ ሰዎች ናቸው። የእሱ ወዳጆች በቅን ልብ የሚፈልጉት በእርሱ መምጣት በእርሱ መወለድ የተደሰቱና ብርሃን የወጣላቸው ናቸው። ወዳጆቹ አምኖ የተቀበለው ስለዚህ ደሃም ይሁን ሀብታም ይህን የሕይወት ብርሃን ያያል። ለዚህ ነው አስቀድሜ በምድራዊ ሀብት ቤታችሁ የመሆን ከሞላ ሰዎች ጋር ጸብ የለኝም ያልኳችሁ። ምክንያቱም ብዙ ጻድቃን ሀብታሞች አሉ፣ ብዙ ነገስታት የሆኑና በቅድስናቸው ቤተ ክርስቲያናችን የመሰከረችላቸው አሉ፣ ንጉሥ ንግሥት። ስለዚህ እዚህ ላይ ዋናው ነገር ምንድን ነው? ሁለመናቸውን፣ ገንዘባቸውን፣ እውቀታቸውን፣ ድህነታቸውም ሳይቀር ለእግዚአብሔር ፈቃድ ያስገዙ ሰዎች ናቸው። የክርስቶስ ወዳጆች አምኖ የተቀበለ ስለዚህ ድሃም ይሁን ሀብታም በዚያ እምነት ያደገ በዚያ እምነት የጠነከረ ከሆነ ወገናዊነቱን ለእግዚአብሔር ይገልጻል ማለት ነው። በጌታችን መወለድ የመጀመሪያ የደስታ ብስራት የደረሳቸው እረኞች ናቸው፣ ድሆች ናቸው፣ መንጋቸውን እየጠበቁ ሌሊት ሙሉ በውጭ የሚያድሩ ናቸው። ሀብታሞችን ጥቀስ ካላችሁ ይህን ደግሞ የኮከብ ተመራማሪዎችን ሰብአ ሰገል እነሱ መጥቀስ ይቻላል። የወርቅ ስጦታ፣ የከርቤ ስጦታ፣ የዕጣን ስጦታ ያቀረቡለት። ነገር ግን ወገን ነኝ ያለ ሁሉ እውነትም ወገን እውነትም ወዳጅ ሆኖ አልተገኘም። በሌላ መልኩ ስናየው ምክንያቱም ወንጌል ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይለናልና። ተስፋ አድርጎ ነበር፣ እምነት ነበረው። ይህ ጌታ የመዳናቸውን ወቅት የነጻነትን ዘመን እየናፈቁ ነውና ይቀበሉኛል ብሎ ተስፋ አድርጎ ነበር። ግን ተቃራኒው ነው የሆነው። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለዘመናት የሕግ መጽሐፍት ተናግረውለታልና ነቢያት በትንቢታቸውና በትምህርታቸው ሕዝቡን አዘጋጅተዋልና ወደ እነዚህ ወደ ተዘጋጁት ወደ ተማሩት የእርሱ ወገን ሆነው ወደ ተመረጡት በተስፋ ወደሚጠባበቁት መጣ። ምክንያቱም ከዘመናት በፊት ትንቢት ይነገር ነበር፣ አዋጅ ይነገር ነበር፣ ሱባኤ ይያዝ ነበረ በአበው። ምክንያቱም አዳም ከወደቀበት ኃጢአት መነሳት ስለነበረበት ከደረሰበት መርገም የሞት መርገም ነጻ መውጣት ስለነበረበት ሱባኤ ተይዞ ሱባኤ እየተቆጠረ ይጠበቅ ነበር። ይሄዳል ወደ እነዛ መጣ፣ እነርሱ ግን አልተቀበሉትም። አንተን አይደለም የምንጠብቀው የማለት ያህል ይመስላል። ተስፋ ያደረጋችሁበት ሰው ድንገት ሲከዳ ምን ይሰማችኋል? ይቀበለኛል፣ ይረዳኛል፣ ያግዘኛል ብላችሁ ሙሉ እምነታችሁን የጣላችሁበት ሰው እናንተ እንደ ጠበቃችሁት ሆኖላችሁ ሳይገኝ ምን ያህል ልባችሁ ይሰበራል? ምን ያህል ተስፋችሁ ከውስጣችሁ ይሟጠጣል? ምን ያህል ባዶነት ይሰማችኋል? አለኝ ያላችሁት ሰው፣ ይደርስልኛል ያላችሁት ሰው፣ ተስፋ ያደረጋችሁበት ሰው በፈለጋችሁት ጊዜ በጠበቃችሁት ሁኔታ ሳይገኝ ሲቀር ምን ያህል ታዝናላችሁ? ምን ያህል ተስፋ ትቆርጣላችሁ? ምን ያህል ሕይወታችሁ ጨለማ ሆኖ ወደፊት ምንም ነገር የማታዩበት ደረጃ ላይ ያደርሳችሁ ይሆናል። እንደዛ አይነት ነገር ሲያጋጥም በዘመኑ የነበሩት የሕዝብና የሃይማኖት መሪዎች የሕግ መምህራኑም ሳይቀሩ ማስተዋላቸው ተሰውሮ ስለነበር አላወቁትም። በመካከላቸው ሥጋ ለብሶ የሚመላለሰውን አዳኛቸውን አይነ ልቦናቸው ገና ስላልበራ ሊያዩት አልቻሉም። የአፉን ትምህርትም አልተቀበሉትም። ያደርጋቸው የነበሩትን ድንቅ ተአምራትም ልባቸውን አልማረከውም። ምናልባት በውስጣቸው እኮ ተቀብለውት ይሆናል፣ ድንቅ ነገሩ አስደንቋቸው ይሆናል። ነገር ግን የተወደዳችሁ ሕዝበ እግዚአብሔር፣ የልብ ጨለማ ካልበራ ምንም አይነት ነገር ሊታየን አይችልም። ለዛ ነው ያ ድንቅ ተአምራት ሁሉ ሊስባቸው ያልቻሉ እነዛን የሕግ መምህራን ልባቸው አልተማረከም፣ ወይም በእንቢተኝነትና በግትርነት ሊቀበሉት አልወደዱም። እያዩ እያስተዋሉ አንድ አባባል አለ አይደለም፣ እሰበራለሁ እንጂ አልታጠፍም የሚባል። ስለዚህ እነሱ ወደ ክርስቶስ ከመቀየር ይልቅ ወደ እርሱ ከመቅረብ ይልቅ ልባቸውን አደነደኑ። በአንጻሩ ከሮማውያን አገዛዝ ነጻ የሚያወጣን ጉልበተኛ ጦረኛ ንጉስ ነው የምንፈልገው አሉ። ያ ደግሞ ከክርስቶስ ባህሪ ጋር አይሄድም። ያ የእግዚአብሔር የማዳን እቅድ አይደለም። እግዚአብሔር ሰውን የሚያድነው በጦርነት አይደለም፣ በጉልበት አይደለም። ትሁት ሆኖ መጥቶ በተዋረደ መልክ ልጁ መስዋዕት ሆኖ ቀርቦ የደም መስዋዕትነት ተከፍሎለት በዛ ነው የሰው ልጅ እንዲድን እግዚአብሔር የወደደው። ጦረኛ ንጉስ አይደለም፣ ተደባዳቢ ንጉስ አይደለም፣ ብዙ ፈረሶችና የጦር መሳሪያዎች የሚያስፈልገው አይደለም። ዋናው የእሱ የጦር መሳሪያው ፍቅርና ትህትና ነው። በፍቅር ነው ዓለምን ያሸነፈው። ፍቅሩንም በመስቀሉ ገለጠው። ከመወለዱ ጀምሮ እስከ ሞቱ ድረስ ጌታችን ኢየሱስ ክርስቶስ ፍቅርና ፍቅር ብቻ ነበረ መሳሪያው። ስለዚህ በተስፋው መሰረት ቃል የተገባለት የተመረጠው ሕዝብ ሳይሆን መዳኑ ለአሕዛብ ሆነ፣ ለተናቁት፣ ለተገለሉት። መዝሙረኛው ዳዊት የማላውቀው ሕዝብ ተገዛልኝ፣ ትእዛዜን እንደ ሰሙ ይታዘዙልኛል እንዳለው ነው መዝሙር 18:43። ስለዚህ ያ ትእዛዙን አውቃለሁ የተለየሁ የተመረጥኩ ሕዝብ ነኝ ብሎ ይኮራና ይታበይ የነበረው የመዳኛው ቀን መድረሱና መሲህ በመካከሉ መቆሙን ልብ አላለውም። ቀደም ብለን እንዳልነው ዓይኑም ልቡም ታውሮ ነበርና ወገኔ ብሎ የመጣውን አምላክ ሊቀበለው አልቻለም። ኢየሱስም ለዚህ ሕዝብና ከተማ ነበር ያለቀሰው። የመዳናቸውን ጊዜ ላላወቁት፣ ማስተዋል ላልቻሉት ሕዝብ አለቀሰላቸው፣ ለከተማዋ ሳይቀር። ሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44 ላይ ነው የመዳናቸውን ጊዜ ስላላወቁ። ሉቃስ 19:41 ላይ ስናነብ ኢየሱስም ወደ ኢየሩሳሌም ሲቃረብ ከተማዋን አይቶ አለቀሰላት፣ እንዲህም አለ፦ ሰላምሽ የሚሆነውን ምነው አንቺ ዛሬ በተረዳሽ ኖሮ፣ አሁን ግን ከዓይንሽ ተሰውሯል። ጠላቶችሽ ዙሪያሽን ቅጥር ሰርተው ከየአቅጣጫው ከበው አንቺን የሚያስጨንቁበት ጊዜ ይመጣልና አንቺንና በቅጥርሽ ውስጥ የሚኖሩት ልጆችሽን ከአፈር ይደባልቃሉ፣ ድንጋይም በድንጋይ ላይ አይተውም፣ የመጎብኛሽን ጊዜ አላወቅሽምና። በአንጻሩ ግን ነቢዩ ኢሳይያስ እንዳለው እንዲሁ ብዙ አሕዛብን ያስደንቃል፣ ያልተነገራቸውን ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ ይላል 52:15 ላይ። እነዚህ ተስፋ አድርገው ይጠብቁት የነበሩ ሰዎች ተዘጋጅተናል አውቀናል ያሉት እንደዚሁ በመካከላቸው ያለውን ወርቅ በመካከላቸው ያለውን ክቡር ነገር አላወቁትም። አሕዛብ ግን አንድ ጊዜ በተነገራቸው አንድ ጊዜ በሰሙት ወደ እርሱ መሄዳቸውን ቀጠሉ። ነገሥታትም ስለ እርሱ አፋቸውን ይዘጋሉ አለ። አሁን ስለ እርሱ ቀድሞ ያልተነገራቸው በትንቢት ያልተማሩና ዝግጅት ያላደረጉት ልበ ትሑታን አንዴ ሲያዩት፣ ታምሩና ድንቁን ሲመለከቱ፣ የአፉን ትምህርት ሲሰሙ በአግራሞት ይሞላሉ። እግዚአብሔርን ከማመስገን በቀር ሌላ ምንም ነገር መናገር አይችሉም። እንደዚህ አይነት ነገር አይተናናቅም ነው ያሉት። በተለያዩ ወንጌል ክፍል ውስጥ ጌታችን ኢየሱስ ክርስቶስ አንድ ድንቅ ካደረገ በኋላ እንደዚህ አይነት ነገር አይተን አናውቅም፣ በሌላ ቦታ ላይ እግዚአብሔርን እያመሰገኑ ተመለሱ ይላል። እጃቸውን ባፋቸው ላይ ይጭናሉ በአግራሞት። የእግዚአብሔር ፍቃድ እነዚህ ለመቀበል ዝግጁ የሆኑትን ወደ ራሱ ማቅረብ ነው። ቅዱስ ጳውሎስ ሐዋርያ እንዳለው እስራኤል አጥብቀው የፈለጉትን አላገኙትም ይላል። የተመረጡት ግን አገኙት፣ የቀሩትም ልባቸው ደነደነ። ሮሜ 11:7 ላይ አንድ ሌላ ልናስተውል የሚገባን ነጥብ ደግሞ አለ። ወንጌሉ ሁሉ ነገር በእርሱ ተፈጠረ፣ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይለናል ዮሐንስ 1:3 ላይ። ከዚህስ ምን እናስተውላለን? ሁሉ በክርስቶስ ተፈጥሮ ሁሉ በእርሱ ሆኖ ሳለ ፍጡር ግን በቀላል ቋንቋ ከዳተኛ ሆኖ ተገኘ። ፈጣሪውን አላወቀውም። ጠንቅቆ ባለማወቁም ፈጣሪ በልጁ አማካይነት ወደ እርሱ ሲመጣ ወገን አለኝ ብሎ በጎበኛውም ጊዜ አልተቀበለውም። ፍጡር ፈጣሪውን ረሳና አዳኙን ወደ ልቡ ወደ ቤቱ አላስገባም አለ። በፈጣሪው ላይ ሊሸፍት ፈለገ። በባህሪውም አምላክ የሆነውን በሕይወቱ ላይ የበላይ አድርጎ ከመሾም በሕይወቱ ላይ ንጉሥ አድርጎ ከማስቀመጥ እርሱም ወደ በለጠ ክብር ከፍ ከማለት ይልቅ ራሱን ከፍጥረት በታች አደረገ። ራሱን በገዛ እጁ ለሠራቸው ቁሳዊ ነገሮች ማስገዛትን መረጠ። አንዳንድ ጊዜ ሰው ምርጫ ይገርማል። መጥፊያውን ይሠራና ለዚያ ተገዥ ሆኖ ይቀርባል። ቴክኖሎጂ ጥሩ ነው። የሰውን ሕይወት አንዳንድ ጊዜ ቀላል ያደርገዋል፣ ሥራውን ያፋጥንለታል። ነገር ግን ለእጁ ሥራ ባሪያ መሆን ተገቢ አይደለም። ይሄ የሰውንም ክብር ዝቅ የሚያደርግ ነው፣ ክርስቲያናዊ ባህሪም አይደለም። በእርግጥ በፍጥረታችን ደካማ ብንሆንም፣ ለስህተት የተጋለጠን ብንሆንም፣ ለስህተት እንደዚሁ በቀላሉ የምንገዛ ብንሆንም፣ ተሰባሪ ብንሆንም፣ እርሱ ኃጢአትን እንጂ ኃጢአተኛን የማይጠላ ነውና በዘመናችን ሁሉ ወገኖቼ ብሎ መጥራቱን አያቋርጥም። ስለዚህ ተስፋ ልንቆርጥ አይገባም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ሲል ወንጌል በቃ እዛ ላይ አበቃ ታሪክ ማለት አይደለም። ለንስሐ ጊዜ አለ፣ ለመመለስ ጊዜ አለ፣ ያንን ወዳጅነት ያንን ወገናዊነት እንደገና ለማደስ ጊዜ አለ ማለት ነው። ስለዚህ ነው በደካማነታችን በኃጢአተኛነታችን ሳይጸየፈን ሳይጠላን በሩን ሳይዘጋብን እስከ መጨረሻዋ ደቂቃ ወገኖቼ እያለ ይጠብቃል። ምናልባት አንድ ቀን ይቀበሉኛል፣ ምናልባት አንድ ቀን ይገባቸዋል፣ ምናልባት አንድ ቀን ወደ እኔ ይመለሳሉ በማለት ወገኖቼ ብሎ መጥራቱን አያቋርጥም። ለዛ ነው በዚሁ በዮሐንስ ወንጌል ከአባቴ የሰማሁትን ሁሉ ስለገለጥኩላችሁ ስለነገርኳችሁ ወዳጆቼ ብያችኋለሁ የሚለው ዮሐንስ 15:15 ላይ ነው። የልብን በር ከፍቶ ማስገባት ወይም እንዳይከፈት በሙሉ በሁሉ መንገድ እና በሁሉ ኃይል ዘግቶ አላስገባም ማለት ግን የእያንዳንዱ ሰው ምርጫ ነው። መጽሐፉ ምንድን ነው የሚለን? እኔ በደጅ ቆሜ አንኳኳለሁ ነው። እኔ የልብህን በር ማንኳኳቴን አላቋርጥም፣ ወዳጄ ብዬ መጥራቴን አላቋርጥም፣ ምክንያቱም ለአንተ ዋጋ ከፍዬበታለሁና ነው የሚለው ክርስቶስ። የደም ዋጋ ተከፍሎበታልና፣ መስዋዕት ተከፍሎበታልና፣ ሕይወት ተከፍሎበታልና እኔ በደጅ ቆሜ አንኳኳለሁ። ማንም ሰው ድምፄን ሰምቶ ቃሌን ሰምቶ ጥሬን ሰምቶ የልቡን በር ቢከፍትልኝ እኔ ወደ እርሱ እገባለሁ፣ እኔ ከእሱ ጋር በማዕድ እቀመጣለሁ፣ እሱም ከእኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 20 መመልከት ይቻላል። በሩን የማይከፍት ግን እግዚአብሔር በርግዶ የሚገባ አይደለም። ልክ አንዳንድ ጊዜ እንዴት ነው አንዳንድ አመፀኛን ወንጀለኛን ለመያዝ የጸጥታ ሠራተኞች የሰውን በር በርግደው እንደሚገቡ እግዚአብሔር ሊያድነን እንደዚህ በኃይል አንገታችንን ይዞ ሊጎትተን አይፈልግም። የሰውን ነጻነት የሚያከብር ነው። ሕሊና ሰጥቶታላ ክፉና ደጉን አመዛዝኖ እንዲለይ። ስለዚህ የሰውን ነጻነት ያከብራል። ወገኔ ብሎ ጠርቶታል፣ ያንን ማዕረግ ሰጥቶታል። እምቢተኛን ግን ኃላፊነቱን በራሱ ላይ እንዲወድቅ ያደርጋል። ምክንያቱም ለእግዚአብሔር ጥሪ ልቡንም ጆሮውንም አእምሮውንም ዘግቷልና፣ ስለዚህ ኃላፊነቱን ይወስዳል በመጨረሻው። ስለዚህ ለመጥፋታችንም ሆነ ለመዳናችን መወሰን እንችላለን። እግዚአብሔርን ወደ ሕይወታችን ማስገባት፣ ያንን ብርሃን የሆነውን ክርስቶስ ወደ ልባችን ማስገባት ወይም ደግሞ ይህንን ብርሃን ከልባችን ማስወጣት፣ ምርጫው በእጃችን ነው። በራእይ እንደሱ አይደለም የሚለው? በፊትህ ምርጫ አለን። ወደ ፈለግነው እጃችንን ማስገባት እንችላለን፣ ወደ ቀዝቃዛው ወይም ደግሞ ወደ ፈላ ውኃ። ያለ ተግባር እንዲሁ ከተመረጠው ወገን ነኝ ሕግን አውቃለሁ ማለቱ ለመዳን ዋስትና አይሆንም። የተወደዳችሁ ሕዝበ እግዚአብሔር፣ የዚህ ማኅበር መሥራች ነኝ፣ የዚህ ጽዋ ማኅበር አባል ነኝ፣ የልዩ ልዩ መንፈሳዊ ማኅበር አባል ነኝ። በእኛ ጊዜ የተመሠረተ ነው። እኛ እኮ ከመሥራቾቹ አንዱ ነን። ይሄ የመዳን ዋስትና ጥሩ ነው፣ መንፈሳዊ ማኅበራትን መመሥረት። የመሠረተ ግን ምሳሌ ነው መሆን ያለበት። ወዳጅነቱን ለአምላኩ መግለጽ መቻል አለበት። እንዲመሠርት ብርሃን የሰጠውን አምላክ ያንን ብርሃን እንደገና እሱ ለሌሎች ማሳየት መቻል አለበት። ምስክርነት መስጠት አለበት። ለዛ ነው አውቃለሁ ማለቱ ለመዳናችን ዋስትና አይሆንም የሚያመለው። ያ አይነቱ ዕውቀት የሕግ መምህራን ምናልባት በዚህ ነው የተሳሳቱት የሚመስለኝ። ሕጉን እናውቀዋለን። በሰንበት ቀን እንደዚህ አይፈቀድም፣ በሰንበት ቀን እንዲህ ማድረግ አይቻልም። አዎ ሕግ ነው። ያ ሕግ ግን በፍቅር ላይ መመስረት አለበት። ይህ አይነት የሕግ ዕውቀት የጭንቅላት ዕውቀት ብቻ ነው፣ ወደ ልብ ያልወረደ ነው። ከአንገት በላይ የሆነ ዕውቀት ነው፣ አእምሯችን ውስጥ ብቻ። ስለዚህ በአእምሮ የምናውቀውን ወደ ልብ መውረድ ዝቅ ማለት አለበት። ስለዚህ በጽኑ እምነት ወገኖቼ ብሎ የመጣውን መቀበል ያስፈልጋል። ያን ጊዜ ነው ዕውቀትና ሕይወት የሚዋሃዱት። ብርሃን መጻ ውስተ ዓለም ይለዋል። ብርሃን ወደ ዓለም መጣ መዝሙሩ እንደዚህ ነው የሚለው። በዚህ ብርሃን መመላለስና መኖር ያስፈልጋል። መጥራት ያስፈልጋል። መጮ ያስፈልጋል። ወደዚህ አምላክ መጋበዝ ያስፈልጋል። ይህን ብርሃን መለመን ያስፈልጋል። ልክ እንደ መዝሙረኛው ዳዊት ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃን ይለዋል። ወይ ሰዳኒ ደብረ መቅደስከ ወውስጥ አብያቲከ እግዚኦ። ብርሃንንና እውነትህ ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያህ ይውሰዱኛል። ድንቅ መዝሙር ነው። መዝሙረ ዳዊት 42 በቅንፍ 43 ቁጥር 3 ላይ ታገኙታላችሁ። ብርሃንህንና እውነትህ ላክ። የዳዊት መዝሙር ረጋ ብላችሁ ስታነቡትና በጸሎት መንፈስ ሆናችሁ ስታዩት ማር ነው፣ ይጣፍጣል። መንፈስን ወደ እግዚአብሔር ከፍ ያደርገዋል። እነርሱ ይምሩኝ፣ በቃ ዳዊት እንዲመሩት የሚፈልገው የእግዚአብሔር ብርሃንና የእግዚአብሔር እውነት ነው። ወዴት ነው የሚወስዱት? ራሱ ብሎታል፣ ወደ ቅድስና ተራራ፣ ወደ ማደሪያህ። ይህ ብርሃን ነው ሰውን ወደ ድህነት የሚያቀርበው። እንግዲህ እንዲህ ካልሆነ ግን ትምክህታችን ቅድም የዘረዘርኳቸው ነገሮች እኛ በዚህ ቤተ ክርስቲያን እንደዚህ ነን፣ የመጀመሪያዎቹ ነን፣ ከነ አባ ከሌ ጋር እኮ ሰርተናል፣ በዚህ መንፈሳዊ ማህበር መሪዎች ነበር። አዎ ጥሩ ነው፣ ያስፈልጋል። ግን ምን ያህል ብርሃን አገኘን? ምን ያህሉንስ ሰጠን? ምን ያህሉንስ አካፈልን? ይህን ከዚህ ብርሃን ምን ያህልስ የሌሎች ጨለማ እንዲበራ ሰራንበት? እንዲህ ካልሆነ ትምክህታችን ተራ ትምክህት ነው ይሆናል። ከሌሎች እንሻላለን ብለን የምናስበው ሁሉ ከንቱ ይሆናል። ለዚህ ነው ቅዱስ ጳውሎስ የአይሁዳዊ ብልጫ ምንድን ነው የሚለውን መሠረታዊ ጥያቄ የሚያነሳው። ሮሜ 3:1 ላይ ተመልከቱት። የአይሁዳዊ ብልጫ ምንድን ነው? ሕግ ማወቁ ነው? ተስፋ የተሰጠው ሕዝብ በመሆኑ ብቻ ነው? እስራኤላዊ በመሆኑ ብቻ ነው? ምንድን ነው የሚበልጠው? በጽድቅ ወደ እግዚአብሔር የማያቀርብ አይሁዳዊነት። ይህንን ወደ ራሳችሁን እናምጣ። ወደ ጽድቅ የማያቀርበን ክርስቲያናዊነት፣ ክርስቲያን ተብሎ በእርግጥ በክርስቲያን ወገን ሊፈረጅ ይችላል? ወገኖቼ ብሎ የሚመጣውን ክርስቶስ አዎ ወገንህ ነኝ የማያስብል አይነት ክርስትና ከሆነ እምነታችን ወደ ክርስቶስ ካላቀረበን፣ ክርስትናችን ወደ ብርሃን ካላመጣን፣ ወይም መመላለሳችን ከፈጣሪያችን ጋር መወገናችንን ካላሳየ ምንድን ነው የሚረባን? ልክ በልብሳችን ላይ እንደ ተጻፈ አንድ አርማ ነው። ልብስ የተለያየ አርማ አለ አይደለም? ማርክ ነው የምትሉት። እሱን ብቻ ያሳያል እንጂ ያ ጽሑፉ ሙቀት አይሰጥም፣ ከብርድ አይከላከልም። ማስታወቂያ ብቻ ነው። ክርስትናም እንዲሁ በክርስትና ሰርተፊኬት ላይ የተጻፈ መጠመቃችን የሚገልጥ አይነት አርማ ከሆነ የክርስቶስን ወገናዊነት የሚገልጽ መታወቂያ አይደለም። የክርስቶስ ወገናዊነትን የሚያሳየው መታወቂያችን ግን ያንን ብርሃን ስንኖረውና ሌሎችን ወደዚህ ብርሃን ማቅረብ ስንችል ነው። ዓለም በአንድም ሆነ በሌላ መንገድ ፈጣሪዋን ባለመቀበሏ፣ የመዳኛዋን ጊዜ ባለማወቋ ሙሉ በሙሉ ባይሆንም፣ መቼም እምነት ጠፍቶ አይጠፋምና በአንዳንድ አገሮች እምነት አሁንም አለና፣ በአብዛኛው ግን በጨለማ ትኖራለች። ልብ ብላችሁ አስተውሉ። በዓለማችን ላይ ያለው ፍርሃትና ስጋት፣ ፈጣሪዋን ወደ ጎን የምትተው ዓለም ሁሌም በፍርሃትና በስጋት ትኖራለች። አማራጩ ግን ብርሃን በሆነው ክርስቶስ መመራትና በእርሱ መለኮታዊ የሆነ የውስጥ የነፍስ ሰላምን አግኝቶ መኖር ነው። አሁን የውስጥ ሰላም፣ የልብ ሰላም፣ የአእምሮ ሰላም። እንግዲህ ክርስትናችን የሰንበት ክርስትና እንዳይሆን፣ የዓመት በዓል ክርስትና እንዳይሆን፣ የአጋጣሚ ክርስትና እንዳይሆን፣ ብርሃን የሆነው የክርስቶስ ጸጋ ይጠብቀን። የጨለማን ሥራም አስወግደን በብርሃን እንድንመላለስ ያምላካችን ፈቃድ ይሆነልን። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ቡራኬ በሁላችሁ ላይ ይውረድ፣ ከእናንተም ጋር ለዘላለም ይኑር። ቸሩ አምላካችን ዛሬ የፈጸምነውን እና እየፈጸምን ያለውን አገልግሎታችንን እንደ ንጹህ መስዋዕት አድርጎ ይቀበልልን። ተባረኩ።